ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን ክፍል 2 ፕሮግራማችን አሁን ይጀምራል። በዚህ ክፍል በቆንጂት ብርሃን የተደረሰውን ምርኮኛ መጽሐፍ ትረካ ክፍል 22 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜናውን በድጋሚ እነሆ።
በተለያዩ አካባቢዎች የተጀመረው የለውጥ ሂደት እንዲገፋ በመጠየቅ ሰልፎች ተጠርቀዋል። በደብረ ብርሃን፣ በወልዲያ፣ በሰቆጣ፣ በቡታጅራና በሌሎች ከተሞች በተካሄዱ ሰልፎች ለውጡን ከመደገፍ ባሻገር ሰልፈኛው የተለያዩ ህዝባዊ ጥያቄዎች እንዲመለሱ ጥያቄ አቅርቧል። የተካሄዱት ሰልፎች የባህር ዳር ጨርቃጨርቅ ፋብሪካ ሰራተኛ ማህበር ኃላፊና የሃፓ ባለ ነበረው አበባይነ ኩሉን ጨምሮ በወያኔ ጸጥታዎች ታፍኖ ደብዛቸው የጠፉ ግለሰቦች ያሉበት ሁኔታ እንዲገለጽላቸው ጥያቄዎች አቅርበዋል። በደብረ ብርሃን በተደረገው ሰልፍ ለረጅም ዓመታት የታሰሩ ወገኖች በአስቸኳይ እንዲፈቱ የሚጠየቅ ጥያቄ የቀረበ ሲሆን በአንድ ላይ ተወስደው ከታሰሩ በኋላ ለ22 ዓመታት የደረሱበት የማይታወቁ የአራት ወንድማማቾች ሁኔታ ግልጽ እንዲሆን ተጠይቋል። በሰልፎቹ ላይ ተይዘው ከነበሩ መፈክሮች መካከል የወልቃይት የማንነት ጥያቄ ይመለስ፣ የአማራ ተወላጆችን ማጥቃት ይቁም፣ ዘረኝነት ይወገድ የሚሉ ይገኙበታል። ቅዳሜ ሰኔ 23 ቀን የሚኒስትሮች ምክር ቤት ኦነግ፣ የኦጋዴን ብሔራዊ ነጻ አውጪ ግንባርና ግንቦት 7 ከአሸባሪነት ዝርዝር እንዲወጡ ወስኖ ፓርላማው እንዲያጸድቅ ያስተላልፉ መሆኑ ተገልጿል። በተባለው መሰረት ፓርላማው ካጸደቀው ድርጅቶቹ አገር ውስጥ ለመንቀሳቀስ ህጋዊ ፈቃድ ይኖራቸዋል ተብሏል። ሌሎች ለ7 ዓመታት ታግደው የቆዩና አባሎቻቸው በአደባባይ ሲገደሉ ሲታሰሩ እንዲሁም ደብዛቸው ሲጠፉ የቆዩት የኢሃፓና ሌሎች ድርጅቶች ዕጣ ፈንታ ምን እንደሆነ እስካሁን የታወቀ ነገር የለም። በአሁኑ ወቅት የኢሃፓም ሆነ ከላይ ከአሸባሪነት ሊስት እንዲወጡ የተወሰነላቸው ድርጅት አባሎች በእስር ቤት እየማቀቁ የሚገኙ መሆናቸውን አንዳንዶቹም ደብዛቸው ጠፋ መሆኑም ይታወቃል። ባለፈው ሳምንት የደቡብ ሱዳን ተጻራሪ ኃይሎች ሱዳን ውስጥ ባካሄዱ ስብሰባ የተኩስ አቁም ስምምነት ማድረጋቸው የሚታወቅ ሲሆን የተኩስ አቁሙ አርብ ለቅዳሜ አጥቢያ እኩለ ሌሊት ላይ እንዲጀመር ታቅዶ የነበረ መሆኑ ይታወቃል። ይሁን እንጂ የተኩስ አቁሙ በጀመረ በጥቂት ሰዓታት ውስጥ መጣሱና በአሁኑ ወቅት ጦርነቱ የቀጠለ መሆኑም ተነግሯል። የተኩስ አቁሙን የጣሱት የመንግስት ኃይሎች ናቸው በማለት ተቃዋሚዎች ክስ ያቀረቡ ሲሆን የመንግስቱ ቃል አቀባይ ደግሞ ተቃዋሚዎች ናቸው የሚል መግለጫ የሰጠ መሆኑ ታውቋል። የተቃዋሚዎቹ ቃል አቀባይ በሰጠው መግለጫ የመንግስት ኃይሎችና ሌሎች የሚሊሻ ኃይሎች ቅዳሜ ከጠዋቱ 1 ሰዓት ላይ በወታደራዊ ብረት ለበስ ተሽከርካሪዎች በጭነት መኪናዎችና በላንድ ክሩዘሮች በመጓጓዝ እምቦሮ በሚላ ስፍራ ጥቃት የሰነዘሩ መሆኑ ተገልጿል። በአሁኑ ወቅት ጦርነቱ እየተካሄደ መሆኑን ዘርዝሮ ስምምነቱን የፈረሙት ሳልቫኪር በጦራቸው ላይ ቁጥጥር የላቸውም ብሏል። የመንግስት ቃል አቀባዩም በበኩሉ ጥቃቱን የፈጸሙት የተቃዋሚ ኃይሎች እንደሆኑ ገልጾ የተቃዋሚ መሪ ሪክ ማቻር ኃይላቸው ላይ ቁጥጥር ላይኖራቸው ይችላል በሚል የበኩሉን አስተያየት ሰንዝሯል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
ሰናይ ጎጭ ሽዋርቲ ያዘውነን ቆመናል ዘውነን ቆመናል ይደምታል እንደ ቆመች ያበሳል በመኖሯ
ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
በቆንጂት ብርሃን 2002 ዓመተ ምህረት በእውነተኛ ታሪክ ላይ የተመሰረተ መጽሐፍ ክፍል 22 ህይወት እንዴት ዝብርቅርቅ ነች ትላለች ፍሬህይወት እንዲሁን ተመኘው የነበረውንና እየሆነ ያለውን እያነጻጸረች ቀስ በቀስ ህይወት የምትታቀርብላትን አማራጮች መቀበልን እንደቀላል ነገር መውሰድ ስለጀመረች ፈቃደ እንደገና ወደ ሌላ ቦታ የመቀየሩን ዜና በቀላሉ አስተናገደችው። የአሰላ ኑሮ ገና በሚገባ ሰዓት ለምደው ሌላ ቅያሪ መጣና ፈቃደ ወደ ባሌ ጎባ መቀየሩን በመሬት መገራት ልጃቸውን ማንከራተት እንደሌለባቸው ተስማሙና እሱ ወደ ተቀየረበት ቦታ ሲሄድ እሷ ወደ አዋሳ ተመለሰች። አዋሳን የትውልድ አካባቢዋን ያህል ትወዳታለች። እናም ወደ አዲስ አበባ ከመሄድ ይልቅ ወደ አዋሳ መመለሱ ቀለላት። ፈቃደ በየመሃሉ እየመጣ ይጠይቃቸዋል። ፍሬ ኑሮውን ለመደችውና ብዙም ማስከፋትም ወንድ ልጅ ወለደች ደስ አላት። ፈቃደም እጅግ በጣም ተደሰተ። ስትወልድ መጥቶ ለተወሰነ ጊዜ አብሯቸው ቆይቶ ሄደ። ልጃቸውንም ማቴዎስ ብለው ሰየሙት። ፈቃደ ኃላፊነቱን በሚገባ ተወጣ። ከመውለዷ በፊት መደረግ ያለባቸውን ነገሮች ሁሉ ያለምንም ቀስቀሽ ኃላፊነቱን ወስዶ አከናወነ። ቤተሰቦቹ ሁሉን እንዲያደርጉ አመቻቸና አስፈላጊው ነገር በሙሉ ተዘጋጀ። ቤተሰቦቹን ግን ፍሬህይወት እስካሁን ድረስ ባካል አጣውቃቸውም። ለምን ትጨነቃለህ ፈቃደ? ሰራተኛዋ ልታዘጋጀው ትችላለች እኮ አለችው ፍሬ ፈቃደ ለቤተሰቦቹ ደውሎ መንገሩን ስትሰማ። ፍሬዬ እነዚህ ሁሉ የኔ ድርሻዎች ናቸው አላት በቀላሉ። ሁሉም ነገር እንደሚገባው ሆነና ደስ ብሏት ያራስ ቤት ቆይታዋን አጠናቀቀች። ፈቃደ መለስ ቀለስ እያለ ያያያቸው ተለያይቶ መኖሩን ተላመዱት። ትልቋ ልጅ ሩት 4 አመት ሆናትና መዋለ ህፃናት ገባች። ትንሹ ማቴዎስ 1 አመት ሞላው። ልጆቿን ለማሳደግ ሙሉ ጊዜዋን ሰጠችና ለትምርቷ የነበራትን ስሜት ችላ አለችው። ብቻ ጊዜው እየገፋ ሲሄድ ህይወትም አቅጣጫውን እየቀየረ ፍሬም የቤት እመቤትነቱን ህይወት እየተላመደችው ሙሉ ስሜቷን ማህበራዊ ህይወቷና ልጆቿ ወሰዱት። አመታት ተቆጠሩ። ከሐዋሳ የመውጣቱ ነገርም እንደ ሰማይ እየራቀ ሄደ። ተደላድላ ተቀመጠች። ትንሹ ልጅ ማቲ እድሜው ደረሰና ትምህርት ቤት ገባ። የፈቃደም በተወሰኑ ጊዜያት ፍቅ እያለ መሄድ ልክ እንደ ቀንና ሌሊት መፈራረቅ ተፈጥሯዊ ህግ እየሆነ ሄደ። ልጆቹ አባታችንስ ብለው የሚጠይቁት በበዓላት አካባቢ ብቻ ነው። ዘመን መለወጫ ልደትና ትንሳኤ ሳይመጣ አሳልፎ አያውቅም። ፍሬም ብትሆን አእምሮዋ ውስጥ የነበራትን የህይወት ስዕል እንዳልነበረ ትታው የሆነውን ከተቀበለች ሰንብታለች። ለቤተሰቡ ያለው የአንድ ሰው ግቢ ለሁለት ቦታ ተከፍሎ የልጆች ወጪም ታክሎበት ብዙም የሚያወላዳ አልሆነም። ቤት መስራትና ሳይሳቀቁ መኖር የሁል ጊዜም ህልሟ እንደሆነ ቀርቷል። ብቻ እያደር ሁሉም ነገሮች ወዳልጠበቀችው አቅጣጫ እያመሩ የመሆናቸው ነገር ያሳስባታል። ከቤተሰቦቿ ኑሮ ያልተሻለ ህይወት መቀጠሏ ይገርማታል። ደግሞ ሁሉም ሆኖ ከፈቃደ ጋር ያላት ግንኙነት እንኳን ቢያስደስታት ምን ነበረበት? ግን አልሆነም። እያደር ብዙ ነገሮች እየተለወጡ ነው። ፈቃደ እንደተለመደው የትንሳኤን በዓል አብሯቸው ሊያሳልፍ መጣ። ሁሉም በጣም ደስ አላቸው። አሁን ሩት የስድስት ማቲ ደግሞ የአራት ዓመት ልጆች ሆነዋል። ፈቃደ ሲመጣ የሚጋራት ዋነኛ ሥራ የልጆቹን ትምህርት መከታተል ነው። የቤት ሥራ ያሰራቸዋል፣ ያስነብባቸዋል፣ የሕፃናት መጽሐፍ ያነብላቸዋል። ልጆቹ በጣም ይደሰታሉ። አንተ ሁል ጊዜ ለምን አትመጣም? እማማ እኮ ብዙ ሥራ ነው የምትሠራው። ከዛ ደግሞ የቤት ሥራ መሥራትና ሁል ጊዜ ደግሞ ለእኛ መጽሐፍ ማንበብ ይደክማታል ትለዋለች ሩት። እመጣለሁ ሩታዬ፣ እኔ ደግሞ ገንዘብ ማምጣት ስላለብኝ እኮ ነው ሁል ጊዜ ወደ ሥራ የምሄደው ይልና ይመልስላታል። ለምንድን ነው እማማስ ገንዘብ ማምጣት የማትችለው? እሷስ በትምህርት ጎበዝ አልነበረችም? ግን አንድ ቀን እናትሽ ጎበዝ ተማሪ ነበረች ብለሃል ነበር። የሩታ ጥያቄ ማቋረጫ የለውም። ብቻ ፈቃደ ሲመጣ ቤቱ ሞቅልና ነፍስ ይዘራል። ትዳርም የእውነት ትርጉም ይኖረዋል። ኃላፊነትን፣ ፍቅርንና ቤተሰባዊ ደስታን መጋራት አይደል ዋናው የትዳር ትርጉሙ? አንተ ነህ ዛሬ እረፍት ነው። ሁል ጊዜም በእረፍቱ እንደሚያደርገው ቤቱን ማጽዳትና የተዘበራረቀ ቁም ሳጥኑን ማስተካከል ነው የዛሬ ስራው። ወጥ ቤቱን ማጽዳት ጀመረና ዕቃዎቹን ለማጠብ ወደ ማጠቢያ ገንዳው ውስጥ አስገባቸው። እጆቹ ስራቸውን እየሰሩ፣ አእምሮው ግን ከቤቱ ወጥቶ በቅጽበት አዲስ አበባ 4 ኪሎ ጓደኛው አፓርትመንት ውስጥ ተገኘ። ከፍሬዮት ጋር የተመገቡባቸው ልቃዎች ሲያጥቡ ቤቱን ሲያጸዱ በየመሃሉ ሲተቃቀፉና ሲላፉ ሲሳሳሙ ወይኔ አላንተነ የዕቃ ማጠቢያ ስፖንጁን የእጁ የደም ስር እስኪክ ተረተር ድረስ ጭምቅ ያደረገ የመጨረሻ መለያያቸው ለደግሞ ታወሰው ያደሩባት የተቋቆረች የፎቶ ማጠቢያ ክፍል የተኙበት ፍራሽ ያዳመጡት ግጥም የተላቀሱት እንባ ወጣ ስትሄድ የተሰማው ስሜት ከዚያ ደግሞ የሐዋሳው ትዕይንት ተደቀነበት ራሱን ብርጭቆ ውስጥ በመደበቅ እሱነቱን ለመርሳት የሞከራቸው ወራት ከሔዋን ጋር የተገናኙበት ምሽት ትዝታውን መቋቋም አቃተው። የሚያጥበውን ዕቃ አስቀመጠና ወጥ ቤት ወንበር ላይ ተቀመጠ። ጭንቅላቱን በሁለት እጆቹ ያዘና ጉልበቱ ላይ ተደፋ። አብረው በመሆንና ባለመሆን አሜሪካ በመምጣትና ባለመምጣት ከሔዋን ጋር የተጨቃጨቁባቸውን ቀኖች በፍጹም አይረሳቸውም። የሔዋን ትዕግስትና ያለመታከት መመላለስ በጣም ይደንቀው ነበር። ለምን ሔዊ ይላታል አንተነ ከአሜሪካ እሱ ወደሚኖርበት ፈረንሳይ ተመላልሳ ተጠይቀው በነበረበት ጊዜ ሁሉ ለምን አትተይኝም ሔዊ ለምንም የማልሆንና የማልጠቅም ሰው መሆኔን ተረድተሽ ለምን አትተይኝም ይላት ነበር ይመስልሃል አንተነህ ለምንም የማይሆንና የማይጠቅም ሰው ሆነ ብዬ ለራሴ ልነግር የምችል ይመስልሃል ይልቅስ አንተ ለራስህ ልትነግረው ይገባሃል የስንት ጓዶችን መስዋዕትነት የተቀበለ አእምሮ በሁኔታዎች አስገዳጅነት ከፍቅረኛ መለየትን ያለም መጨረሻ አድርጎ እንዲህ መቸገሩ ታላቅ ድክመት መሆኑን ለራስህ ልታሳምን ይገባሃል አለችው አንድ ቀን አንቺም አላት አንተነ አንቺም ፍሬወትን የምታውቂያት ሰው እንዲህ አልሽኝ አላት ድምፁ እየተንቀጠቀጠበት አዎ ፍሬወትን አውቃታለሁ ግን ዛሬ ያንተ አይደለችም የሌላ ሰው መሆኗን ደግሞ ባይና አይተሃል አንተነ እኔስ ስለምን አልታይህም በስህተት አጥቼ የሌላ ሰው ስትሆን ራሴን አሳምኜ ተቀበልኩ ቢሳካልህና እስከ ወዲያኛው አብራችሁ ብትሆኑ ደስ ባለኝ ግን አልሆነም ዛሬ ደግሞ አጋጣሚ እንዳገኘህ ፈቀደ የተገናኘነው ደግሞ ከሁለታችንም ግምት ውጭ በሆነ ሁኔታ እንጂ ተፈላልገን አልነበረም ግን ዛሬ ነፃ ሰው ነህ እና ለምን የከፈልኩትን መስዋዕትነት አታስበው የምጠላኝ ከሆነ እንድትነግረኝ ይፈልጋለሁ ከዚያ በኋላ አጠገብህ አልደርስም አለችው አንተነህ ደነገጠ ሔዋንን በፍጹም አይጠላትም እንደምትወደውም በሚገባ ያውቃል ግን ፍሬህይወትስ አለና ራሱን ጠየቀ ፍሬህይወት ማግብታለች መለሰ ሌላው ሐሳቡ ከሔዋን ጋር በነበረን ግንኙነት ድሮም ጥርጣሬ ስለነበራት አሁን አብረን መሆናችንን ብሰማ ያታለልኳት ቢመስላትስ አሁንም ከራሱ ጋር ተሟገተ እውነታውን መንገር ብቻ ሌላው ሐሳቡ በፍጥነት መለሰ ትንሽ ጊዜ ልትሰጪኝ ትችያለሽ ሔዊ ከራሴ ጋር እስክታረቅ ድረስ ጊዜ ያስፈልገኛል አላት የፈለግከውን ያህል ጊዜ ልሰጥህ እችላለሁ ግን እየመጣው አይሃለሁ አለችው ተስማሙ የእውነትም ተመላልሳ ጠየቀችው አንድም ቀን ምን ወሰንክ አላለችውም አንድ ጊዜ ልትጠይቀው ስትመጣ ከራሱ ጋር እየታገለም ቢሆን አሜሪካ ለመሄድ መስማማቱን ለሔዋን ነገራት ከመቼው ተነስታ አንገቱ ላይ እንደ ተጠመጠመችበት ባስታወሰው ቁጥር ፈገግ ያሰኘዋል እናም አንተነህ አሜሪካ ከመጣ ዓመታት ተቆጥረዋል ሔዋንን የተለየች ፍጥረት ሆና አገኛት ድሮም የሚዋደዱ ጓደኛሞች ነበሩ አሁን ደግሞ ለፍቅር የምትሰጠውን ክብርና ስስት የሌለበት አፍቃሪነቷን አድንቆ ማብቃት አቅቶታል እሱም የምትሰጣውን ፍቅር ሊሰጣት ያደረገው ጥረት ተሳክቶለታል። መንፈሱ ተረጋግቶለታል። ቤታቸው ሰላም የሰፈነበት ኑሯቸው በብዙዎች ዘንድ የሚያስቀና ተብሎ የሚፈረጅ ሆኗል። ቢሆንም ግን አንዳንዴ ፍሬህይወትን ማስተዋወሱና መብከንከኑ አልቀረም። ሔዋን እንዳታውቅበትና ደስታዋን እንዳይሸርፍባት ይጠነቀቃል። እንዲህ እንዳሁኑ ብቻውን ሲሆን ብቻ ነው ከትዝታው ጋር የሚፋጠጠው። አሜሪካ ሲመጣ ደግሞ ሐሳቡን የሚከፍልለት ለየት ያለ ነገር ገጥሞታል። ብዙ የሚያውቃቸውን ሰዎች አግኝቷል። ከስደተኛ የያፓ አባላት ጋር ተዋውቋል። አብሯቸው የሚያሳልፋቸው ጊዜያት ይናፍቁታል። እንደ ልቡ ይናገራል። ስሜቱን ይገልጻል። ከነሱ ጋር ሲሆን ነጻነት ይሰማዋል። አንዳንዴ ኢትዮጵያ ውስጥ ያለ እስኪመስለው ድረስ ከኢትዮጵያውያን ጋር ውሎ ያድራል። እፎይ ብሎ በረጅሙ ተነፈሰና ሰዓቱን ተመለከተ። የሔዋን መምጫ ደርሷል። ከተቀመጠበት ተነስቶ ፊቱን ተጣጠበና በፍጥነት ዕቃዎቹን ማጠቡን ቀጠለ። እንደ ተለመደው ፈቃደ ሊጠይቃቸው መጥቶ የሚሄድበት ቀን ደረሰ። ፍሬ የፈቃደን የጉዞ ሻንጣ ማዘጋጀት ነበረባትና ውስጡ ያሉትን ልብሶች አወጣታ ለማራገፍ ዘቅዘቅ አድርጋ መታ መታ አደረገችው። የሆነ ወረቀት ዱብ አለ። ወረቀቱን አነሳችው። ፎቶግራፍ ነው። መስክ ላይ ጋደም ያለች የሴት ምስል። ደንገጥ አለች። መገረም ይሁን ንዴት ውስጧን ረበሸው። አቤት እንዴት የተለያየን ሰዎች ነን አለች ለራሷ። ደግሞ እውነቱን ሳታረጋግጥ በዚህ መንገድ በመደምደሟ ራሷን ወቀሰች። በውስጧ ቅሬታ ከማስቀመጥ ልትጠይቀው እንደሚገባትም ወሰነች። ይህ ፎቶ የማን ነው? አለችው ፈቃደን። ቀለል አድርጎ መለሰላት። ድሮ ተማሪ እያለ ያውቃት እንደነበርና በአጋጣሚ አግኝቷት እንደሰጠችው ነገራት። ከድሮ ትውውቅ ባሻገርም ሲገናኙ የነበራቸውን አብሮነት መደበቅ አላስፈለገውም። ለሱ ብቻውን በሚኖርባቸው ጊዜያት ተፈጥሯዊ ስሜቱን ማርካት ምንም ስህተት የለበትም። ለሱ የሚፈጽመውን ድርጊትም ከፍሬ መደበቅ መሸፋፈን እንጂ ሌላ ትርጉም የለውም። ይህ ሁኔታው በጣም ይገርማታል፣ ደግሞም እምነቷን ይሸረሽርባታል። አሁን እኔም ተመሳሳይ ድርጊት ብፈጽም እንዲሁ ያቀለው ይሆን? ሁሉም ወንዶችስ ከሚስቶቻቸው የሚጠብቁትን ታማኝነት ሚስቶቻቸው ከነሱ እንደሚጠብቁ አይረዱም ይሆን? ለመሆኑ ብዙዎቹ ወንዶች ስሜታቸው ያዘዛቸውን ለመፈጸም ወደ ኋላ የማይሉት ለምን ይሆን? ለትዳራቸውስ ሲሉ ስሜታቸውን መግታት ግዴታቸው ሊሆን እንደሚችል የሚያስቡት መች ይሆን? የሚሉት ጥያቄዎች በአእምሮዋ ውስጥ ይመላለሳሉ። ሁሌም መልስ የማታገኝላቸውና የሚፈትኗት ጥያቄዎች። እሷ ተመሳሳይ ድርጊት ብትፈጽም በቀላሉ እንደማያልፋት የተረዳችበት አጋጣሚ ትውስ አላት። ያን ዕለት የሩታ ክርስትና ዋዜማ ነበር። ፍሬና ፈቃደ በየፊናቸው ሥራውን ተያይዘውታል። እሱ ቤት ያዘጋጃል፣ ፍሬ ደግሞ ማድቤት ትንጎዳጎዳለች። ፈቃደ እቤት ሆኖ ሲጠራ ሰማችው። አቤት ብላ ወደ ቤት ገባች። ፈቃደ በእጁ አንድ ፖስታ መያዙን ስትመለከት ለምን እንደ ጠራት ወዲያውኑ ነበር የገባት። ጠራኸኝ አለችው መኝታ በር ላይ ቆም እንዳለች። ይህን ደብዳቤ ማን ይጻፈልሽ አላት የፖሊስ ጥያቄ በሚመስል አነጋገር አድራሻው ላይ ያለልህ አይደል አለችው በቀላሉ ላይ ያለው አድራሻና የውስጡ ይዘት ግን አይመሳሰሉም አለ ቁጣው እየጨመረ ሌላ ጊዜ ብንነጋገርበት አይሻልም አለችው ዝም አለና ፖስታውን ወደ መሳቢያው መለሰው ፈቃደ ፊቱ ሳይፈታ እንግዶቻቸውን በሚገባው መልኩ ሳስተናግዳቸው የልጃቸው ክርስትና እንደነገሩ አለፈ ያንለት ወደ ማታ ስለ ደብዳቤው ይጠይቀኛል ብላ በተጠብቀውም ሳያነሳው ቀረ እንደተቋረፉ አደረ የሚቀጥሉትም የሥራ ቀናት እንዲሁ በዝምታ አቀጠሉ እሷም እልህ ያዛት ነገሩን እሱ ካላነሳው ለዓለማንሳት ወሰነች እሁድ ወደ ረፋዱ ላይ ከቤተ ክርስቲያን መልስ ቡና ጠጥተው ሲያበቁ ሁለቱም ደስተኞች አልነበሩም ፍሬ መደበቂያ አላት ልጇ መልስ ከማትሰጣት ከልጇ ጋር ታወራለች ትጫወታለች ስለዚህ ደብዳቤ እንድንነጋገር እፈልጋለሁ አለ ፈቃደ ፍሬ ሁኔታውን ለማስረዳት ጥረት አደረገች የሆነውን ሁሉ ምንም ሳትደብቅ ነገረችው የፈቃደ ቁጣ ግን እየጨመረ እንጂ እየቀነሰ አልሄደም ስማይ ፈቃደ ያንተን ፍቅር በሌላ ላለመለወጥና ቃሌን ላለማጠፍስል እምነቴን ሳላጎድል ትምርቴን መስዋዕት ማድረጌና ወዳንተ መምጣቴ የሚገልጽልህ ታረቀኝን መውደዴን ከሆነ እንደፈለክ ማድረግ ትችላለህ አለችው እሷም ተቆጥታ ያንተ ልሆን ስለማልችል አትውደደኝ ብትይኝም እኔ ግን ከማፍቀር ወደ ኋላ ማለት አቃተኝ የሚለው አረፍተ ነገር ለሱ ምን እንደነገረው እንዲያስረዳትም ጠየቀችው ፈቃደ ሊያምናት ባለመቻሉ በጣም ተናደደች ንዴት ደግሞ ያለችበትን ሁኔታ ማስረሳት ሕፃን ልጇን ይዛ ወዴት ልትሄድ እንደምትችል እንኳ አላሰበችም የማታምነኝ ከሆነ ዛሬውኑ መለያየታችንን እመርጣለሁ ከሌላ ወገን የተገለጸ ፍቅር ይህን ያህል የሚያደርግ ከሆነ ከኔ ጋር እያለ ከሌላ ሴት ልጅ መውለድህን ስነግረኝ ስሜት የሌለኝ ግውዝ አድርገኸኝ ነበር ማለት ነው ወይስ በሚስትና በርስት የሚለውን የአባቶችን ተረት እያስታወስክ ይህ አይነቱ አመለካከት ካለህ አሁኑኑ ምርጫችንን ማስተካከል ያለብን ይመስለኛል አለችው ፈቃደ ምንም ሳይናገር ትቷት ወጣ ሲመለስም ስለ ጉዳዩ አላነሳም ብቻ ቀስ በቀስ ሁኔታውን እየተወ ወደ ወትሮው ግንኙነታቸው ተመለሱ ከዚያ በኋላም አንስቶት አያውቅም ፍሬ ያሳለፈቻቸውን አጋጣሚዎች ስታስባቸው በጣም ይገርማታል የፈቃደን ልጅ መውለድ ከሰማች በኋላ ታረቀኝን አግኝታው ይቅር እንዲላክበት ጠይቀው ምኞቷ ነበር ምናልባትም ያን ጊዜውን አግኝታው ቢሆን ኖሮ ምን ታደርግ እንደነበረ ስታስበው ትደነግጣለች ቢሆንም ፈቃደን ደናውን ብላው ከታረቀኝ ጋር ትሆን እንደሆን እንጂ ከታረቀኝ ጋር ጊዜያዊ ግንኙነት መፍጠርን የማታስበው ጉዳይ ነው ይቅር ብላ ኑሮዋን መኖር ከጀመረች በኋላ ከታረቀኝ ጋር ባልጠበቀችው ሁኔታ ሲገናኙ ለሁለተኛ ጊዜ ፍቅሩን ገፍታ ያስቀየመችው ለትዳሯ ያላትን ታማኝነት ለማረጋገጥ ስትል ነበር አንድ ጊዜ ትምህርት ባቋረጠች በሁለተኛው ዓመት የትምህርት መረጃዋን ለሥራ ውድድር ፈልጋ ቤት ውስጥ ልታገኘው ባለመቻሏ የግድ ዩኒቨርሲቲ ሄዳ ማምጣት አስፈላጊ ሆነ የአዲስ አበባ ዩኒቨርሲቲን ደጅ ስትረግጥ ታዲያ ያስታወሰችው የመጀመሪያው ሰው ታረቀኝ ነበር በጣም አሰበችው አብረው የተቀመጡባቸውን ቦታዎች ሳይቀር አሰበቻቸው ቢሆንም ታረቀኝን ፈልጋ ለማግኘት ፍላጎት አልነበራትም ብታገኘው ጣልታ ሳይሆን እንደተረብሽው በመፈለጓ ነበር። በቀጥታ የሄደችው ሬጅስትራር ነበር። በመስኮት በኩል ለማናገር ስትሞክር ማንም የለም። በበሩ በኩል ዞረችና ወደ ውስጥ ገባች። ረጅሙ አሮጌ ሕንፃ በውስጡ በቂ ብርሃን የለውም። ወደ ውስጥ ገብታ ሰው ያለበት ክፍል ለማግኘት ሞከረችና ማንንም በማጣቷ ተመልሳ ወጣች። ይዘው 6 ሰዓት መሆኑን ያየችው ከሬጅስትራር ከወጣች በኋላ ነበር። የት እንደምትቆይ ግራ ግብት አላት። የነኑ ያሰበች ቀስ ብላ እየተራመደች ላውንጅ ደረሰችና ጎራ ብላ ተቀመጠች። ምን እንደምትፈልግም እርግጠኛ አይደለችም። መጥቶ የጠየቃትም የለም። ለአካባቢው ባዕድነት ተሰማት። እነዛን አዲስ አበባ ዩኒቨርሲቲ የተማረችባቸውን ዓመታት አሰበቻቸው። ቀስ በቀስ በትዝታ ሰመመን ውስጥ ገባች። መስሎኝ መሆን አለበት የሚል ድምጽ ከገባችበት ትዝታ ውስጥ መንጥቆ አወጣት። እሷም አይኖቿን ማመን አልሆነላትም። እይታዋ የትዝታዋ ክፍልም መሰላት። ከታረቀኝ ጋር ተፋጠጡ፣ ከዛ ደግሞ ተቃቀፉ። በአካባቢው የነበሩ ሁሉ በትዝብት እስከሚመለከቷቸው ድረስ መተቃቀፋቸው ረጅም ሰላምታቸውም የጠበቀ ነበር። ከሰላምታቸው በኋላ አልተቀመጡም። አንገቷን እንዳቀፋት በአምስተኛ በር በኩል ወጡ። ወዴት እንደሚሄዱ አልተነጋገሩም። ብቻ ቆም ይሉና ይተያያሉ፣ እንደገና ይተቃቀፋሉ፣ ከዛ መንገዳቸውን ይቀጥላሉ። የራስ መኮንንን ድልድይ አልፈው ወደ ቲሩም ዘለቁ። ምቹ የሆነ መቀመጫ ፈልገው ተቀመጡና ምሳቸውን አዘዙ። እሺ ፍርዬ፣ እስኪ ስለ ሁሉም ነገር እንደ ድሮ አውሪልኝ። የትዳር ዓለም ይጥማል? ፍቅርስ ከትዳር በኋላ እንደ ድሮው እንደ ሞቀ ነው ወይስ? አለ ታረቀኝ ገና ሲቀመጡ። ስለ ፈቃደና ስለ ልጇ አወራችለት። በቃ አላት የተገረመ በሚመስል መልኩ። ሌላ ምን ላውራልህ? አለች ትዝታዋ ገጽታዋን ለውጦት። ፍርዬ፣ ሕይወት ያንን ግልጽነትሽን አጥፍቶት ከሆነ በጣም አዝናለሁ። ለእኔ እኮ ፍርዬ ማለት የታማኝነትና የግልጽነት ምሳሌ ናት፣ አለ ታረቀኝ። እሷም ያን ለጉዳት የዳረጋትን የፈቃደን ልጅ መውለድ ለታረቀኝ በመንገርና ባለመንገር መሃል እየዋለለች ነበር። እናም ነገረችው። በጣም የምታምነው ፈቃደ ከእሷ ጋር እያለ ከሌላ ሴት ልጅ መውለዱን ሳትደብቅ አወራችለት። ምሳቸው ቀረበ። ታረቀኝ አሁንም ያጎርሳታል፣ እሷም ትቀበለዋለች። ለምን አታጎርሽኝም? አለ ለጉርሻው አጸፋውን ባለመመለሷ። አጎረሰችው። እየተጎራረሱ ያላነሱት ጉዳይ የለም። እስኪ እንደ ድሮሽ አይኖችን እያየሽ አውሪልኝ፣ አለ ታረቀኝ ድንገት። ቀና ብላ አየችው፣ ግን መቆየት አልሆነላትም። ታውቂያለሽ ፍርዬ፣ አለ ከጥቂት ዝምታ በኋላ፣ አንገትሽን ቀና አድርገሽና ትከሻሽ ቀጥ ብሎ ስትራመጂ ሳይሽ በውስጥሽ ያለው በራስ መተማመንና ኩሩነትሽ ነበር የሚታየኝ። ታዲያ ዛሬ ያ ሁሉ የት ሂዶ ነው ፍርዬ እንዲህ አንገተ ሰባራ የሆነችው? የባሰ ቁጭት ውስጥ እንድትገቢ ለማበረታታት ፈልጌ አይደለም፣ ግን የማውቃት ፍርዬ ይህን አይነት ጥቃት ትቀበላለች ብዬ በፍጹም አልገመትኩም፣ አላት። አዝናለሁ ታረቀኝ፣ እንዲህ እንድትናደድብኝ አልነበረም የነገርኩህ፣ አለችው። ብናደድም አትፍረጅብኝ። እንደንቁም ቆጥራትን ፍርየን ስትጎዳ ማየት ስለማልችል ነው። እመኚኝ፣ ዛሬም ላንቺ ያለኝ ስሜት አልተለወጠም። ፍርዬ፣ እኔ እኮ መመዘኛ ያንቺ ሆነሽ ከሌላ ሴት ጋር ዓላማ ያለው ጥምረት መፍጠር ያቃተኝ ሰው ነኝ። ዛሬም ሳስበው እኔ ላንቺ አንቺም ለኔ ተፈጠርን ይመስለኛል። ልጄ መውለድሽ ጉዳይ ደግሞ ለኔ ምንም አይደለም። አንቺ እሺ ብለሽ ከመጣሽልኝ እጆቼን ዘርግቼ ቀበልሻለሁ አላት። የተረቀኝ አባባል ልቧን ንዶባት ነበር። አብራው ብትሆን ደስተኛ እንደምትሆንም ታውቃለች። ግን ቃሌስ አንድ ጊዜ ቅርብዬ መኖር ጀምሬ ይቅር የተባለበት ስህተት አንስቼ እንዴት ጥየው ይሄዳለሁ? ከራሷ ጋር ተጨቃጭቃ ራሷን አሸነፈች። እናም ዛሬ ፈቃደ ያደረገውን ስትመለከት ከሌላ ሴት ጋር የፈጠረውን ግንኙነት እንደ ቀላል ነገር ሲነግራት በጣም ደነቃት። ከመገረም አልፋ ግን ምንም ለማለትም ሆነ ለማድረግ ወኔው የላትም። በእንዲህ አይነት አጋጣሚዎች ሁሉ ታዲያ ምስጢርን ታስታውሳታለች። በእንዲህ አይነት ጉዳዮች ከምስጢር በላይ ሊረዳት የሚችል ያለመኖሩን ብታውቅም ስለ ፈቃደ የጠየቃቻትን ሁሉ ደብቃ ደህና ሁኝ ስላለቻት እያደር ራሷን ከምስጢር ስላሸሸች ቀስ በቀስ ተለያይተው ቀርተዋል። ምስጢርን ስታስብ አእምሮዋ ስለሚበጠበጥባት በተቻለ መጠን እንደ ተለየቻት መኖርን መርጣለች። እናም ችግሯን ሁሉ ብቻዋን ለመወጣት ሆኗል ጥረቷ። አንዳንዴ የፈቃደ ነገር በጣም ግራ ይገባታል። ሲያሻው ካገኛት ሴት ጋር ሁሉ በቀላሉ ሲወዳጅ፣ ሌላ ጊዜ ደግሞ ካላንቺ መኖር አቃተኝ፣ ተለያይቶ መኖር መረረኝ ይላታል። አንድ ሰሞን ይህ አይነቱ ደብዳቤና ስልክ ሲበዛባት ሄዳ ልታየው ወሰነችና ተዘጋጀች። እስከምትመለስ ድረስ ከልጆቹ ጋር የምትሆንላት የጎረቤት ልጅ አነጋገረች። ልትሄድ በተዘጋጀችበት ዕለት ወደ ማታ ላይ ዘውዱ እቤት መጣ። ወደ ፈቃደ ለመሄድ መዘጋጀቷን ነገረችው። እሱም ፈቃድ ወስዶ ወደ ቤተሰብ ለመሄድ የተነሳ መሆኑን ነገራት። ከዘውዱ ጋር አብረው አዲስ አበባ ድረስ ሄዱ። ፈቃደ ልትጠይቀው በመሄዷ በጣም ተደሰተ። ስለ ልጆቹ፣ ስለ ጎረቤትና ስለ ጓደኞቹ በተለይም ስለ ዘውዱ ጠየቃት። የሁሉንም ደህንነት ነገረችውና ከዘውዱ ጋር አዲስ አበባ ድረስ አብረው መምጣታቸውንም አወራችለት። እየነገረችው የፈቃደ ፊት ሲለዋወጥ ተመለከተች። አዲስ አበባ የት አደርሽ? አላት። ደግሞ ምን ነው ጠየቅከኝ? አለችው ጥያቄውን በጥያቄ በመመለስ። ያንቺን መምጣትና የዘውዱን እረፍት ምን እንዳገጣጠመው ገርሞኝ። ምን ለማለት ፈልገህ ነው? አለችው ስሜቱ ስለገባት። ፈቃደ ግን ከዚያ በኋላ ምንም አላለም። ወይ ይቅርታ አልጠየቀ፣ አሊያም በጥርጣሬው አልገፋበት። በዝምታ አለፈው። ፈቃደ አይታው ከተመለሰች በኋላ ብዙም ሳይቆይ ሊያያቸው መጣ። በጓደኛው በዘውዱ ከጠረጠራት ወዲህ ያላት ስሜት ሁሉ እንደ ወትሮ መሆን አልቻለም። ትዳራቸውን እንደ ማንኛውም ባህላዊ ትዳር፣ ራሷንም የባሏን እጅ ጠብቃና ኢኮኖሚያዊ ጥገኝነቷ ሰብዕናዋን እና ማኅበራዊ ማንነቷን ወስኖት አንገቷን ሰብራ እንደምትኖር እንደ ማንኛውም ባህላዊ ሴት መቁጠር ጀምራለች። ይህ ሁኔታ የሕይወት አቅጣጫዋን በጥልቀት እንድትመረምር አደረጋት። እናም እንደ ማንኛውም የቤት እመቤት የፈቃደን እጅ ጠብቃ የእርሱን ቸርነት ተገን አድርጋ መኖር የምትቀጥል ከሆነ የማይታየውንና በገንዘብ የማይተመነውን የቤተሰብ ኃላፊነት የምትሸከምበት ጫንቋ እየጎበጠ በሕይወት ውስጥ የሚኖራትም ወሳኝነት እየተመናመነ በብሶት የታመቀ እኔነት ይዛ መቅረቷ የማይቀር መሆኑን አመነች። ይህ ደግሞ በፍጹም የምትቀበለው ጉዳይ አይደለም። የታገለችው ትግል የማንንም ሕይወት መለወጥ ቢያቀተው ቢያንስ ራሷን ማዳን ይኖርባታል። ወጣትነቷ ከሐሳቧ አልወጣ አላት። እንደናቶቿ ሆና መኖር በጭራሽ አትፈልግም። የዘመረቻቸው የቀስቀሳ መዝሙሮች ትውስ አሏት። ወጣቷ ድርብ ተጋይቷ ሴት በርቺ ተገይ ለኩልነት ላርነት መዝሙሩን ሲዘምሩ የነበረው ስሜት ተሰማት። የእያንዳንዳቸው ገጽታ ታያት። ትዝታውን ከራሷ ለማውጣት የፈለገች ይመስል ጭንቅላቷን አነቃነቀችው። ይህን ማሰላሰል ባበዛች ቁጥር ደግሞ ልታስበው ወደማትፈልገው ትውስታ እየከተታት ተቸገረች። ምንም ፋይዳ ላትሰራ በትዝታ ብቻ መፍሰክሰክ ምን ዋጋ አለው? ቢሆንም ግን ባለችበት ሁኔታ ውስጥ እንዳትቆይ ራሷን እንድትለውጥ የሚያነሳሳ ኃይል ሆናት ትዝታዋ። ፈቃደ ሊጠይቃቸው በመጣበት ወቅት አብረው በሚሆኑባቸው ጊዜያት ጨዋታቸው እንደወትሮው አይሞቅም። ያጥርባቸው የነበረው ቀን እየረዘመ ልጆቹ ከትምህርት ቤት እስከሚመለሱ ድረስ እሷም ወደ ጓዳ ሥራዋ እሱም ወደ መኝታ ቤቱ መግባት የተለመደ ሆነ። ፈቃደ ወደ ሥራው ለመመለስ ጥቂት ቀናት ሲቀሩት ሥራ ለመፈለግ ማሰቧንና ሥራ የማታገኝ ከሆነም ትምህርቷን መቀጠል እንደምትፈልግ ነገረችው። አልተቃወማትም፣ እንዲያውም አበረታታት። እሱም ቅያሪ እየሞከረ መሆኑንና የበለጠ ሊረዳዱ እንደሚችሉ ነገራት። እቅዷን ለልጆቿ የነገረቻቸው ዕለት የተደሰቱት መደሰት ያልጠበቀችው ነበር። ብራቮማ ወንዳታ አላት ማቲ ገና ተናግራ ሳታበቃ። በጣም አሪፍ ነውማ። የእነ ቤቢና ሥራ ሄደው ሲመለሱ እንዴት እቀናለሁ መሰለሽ። አንቺም ከእንግዲህ ሥራ ትሄጃለሽ ማለት ነው አለች ሩታም እንደ ማቲ ተደስታ። ገና እኮ ሥራ ልፈልግ ነው አላገኘውም አለቻቸው። ሥራ ማግኘት ባይሳካላት የልጆቿ ስሜት እንዳይጎዳባት ሰግታ። ኧረ እባክሽ ለምን ታጫለሽ? በትምህርት ከቤቢናት እንደምትበልጭ የማላቅ መሰለሽ አለች ሩታ በእርግጠኝነት። በምን አወቅሽ ሩታዬ? አለቻት በመገረም። ቤቢናት አይነገረችኝ፣ አባቷና እናቷ ሲያወሩ ሰምታ ታድለሽ እናትሽ ለካ ዩኒቨርሲቲ ተማሪ ነበረች አለችኝ። እኔም በጣም ደስ አለኝ። አንቺ ግን ነግረሽኝ አታውቂም አለች ሩታ በቅሬታ። ምን ዋጋ አለው ሩታዬ፣ ጥቅም ላይ ያልዋለ ትምህርት ስለሆነ እኮ ነው አለቻት በተሰበረ አንደበት። ቢሆንስ የቤት ስራችንን የምታሰርን አንቺ አይደለሽ? የቤቢ እናት እኮ ስራ ብትሄድም የቤቢን የቤት ስራ ማሰራት አትችልም አለች ኮራ ባለ አነጋገር። ሌላ ሁሉ ቢቀር እንኳ የልጆቿን ስሜት ለመጠበቅ ስትል ስራ መግባት እንዳለባት አስባ ፍለጋውን ተያያዘችው። በለስ ቀናት። አንድ ወር ባልሞላ ጊዜ ውስጥ ሥራ አገኘችና ገባች። እሷም ቢሮ ውሎ የመግባት ወጉ ደረሳት። ሥራዋን ወደደችው። በአዲስ ጉልበት ሥራውን አጣደፈችው። ትምህርቷን ለመጀመር ደግሞ መስከረም እስከሚደርስ ከመቸኮሏ የተነሳ ከወዲሁ ማንበብ ጀመረች። ራሷን ወደ ተሻለ ደረጃ ለማሳደግ ታጥቃ ተነሳች። አዋሳ እርሻ ኮሌጅ በማታ ፕሮግራም ለመማር ተመዘገበች። አቤት ያን ዕለት የተሰማት ደስታ! የተመዘገበችው ለዲፕሎማ ፕሮግራም ቢሆንም በጣም ደስ አላት። ልጆቿም አብረዋት ተደሰቱ። አብረው እንደሚያጠኑም ተነጋገሩ። ትምርቱ ተጀመረ። የምታቀው ሰው ስላል ነበራት ብቻኝነት ከብዷት ነበር። ክፍል መግባት በጀመረችበት ሳምንት እመቤትን የአንድ ሴሚስተር የዩኒቨርሲቲ ጓደኛዋን ካምሯ ማውጣት ተቸግራ ሰነበተች። እመቤት የት ደርሳ ይሆን? እመቤትን ልታገኛት የምትችልበት ምንም አይነት አድራሻ ስለሌላት ደህና ብትሆን እንኳ ሊገናኙ የመቻላቸው ጉዳይ ያለቀለት መሆኑን ስታስበው ታዝናለች። በያጋጣሚው ግን ሕይወቷን ሙሉ ስታስታውሳት ትኖራለች። እመቤትን ስታስታውስ የበላዩን እናት ትውስ አሏት። ሰሞኑን ልትደውል እያሰበች ሳትደውል ቆይታለች። እንዲያውም እደውልና ምናልባት እመቤት ከመጣች አድራሻዬን እንዲሰጧት እነግራቸዋለሁ፣ ማን ያውቃል አለች ለራሷ። ታረቀኝ በጠዋት ተነስቶ በቀዝቃዛ ውሃ ተጣጥቦና ሸሚዙን አጥልቆ ከመልበሻው መስታወት ፊት ቆመ። ሌሊቱን ብዙ እንቅልፍ አልወሰደውም። አለቃው የሰጡትን ሥራ ጨርሶ ቅዳሜና እሁድን በነጻነት ማሳለፍ በመፈለጉ እስከ ሌሊቱ 9 ሰዓት ድረስ አምሽቶ ነው የተኛው። እንቅልፍ ያልጠገቡት ዐይኖቹ በደንብ አልተገለጡም። በድጋሚ በቀዝቃዛ ውሃና በሳሙና ሙልጭ አድርጎ ፊቱን ታጠበና ተመልሶ በመስታወቱ ፊቱን ተመለከተ። ዐይኖቹ ከመቅላታቸው በስተቀር ገለጥ ብለዋል። ሰዓቱን ተመለከተና እንደገና በመስታወቱ ውስጥ ወዳለው የራሱ ምስል አስተዋለ። አለባበሱን እንደገና ሲቃኝ የሸሚዙን ቀለም አልወደደውም። ጸጉሩን እንደገና በጠር በጠር አደረገና በእጁ አስተካከለ። ሸሚዙን አወለቀና ነጭ ሸሚዝ አውጥቶ ለበሰ። በላዩ ላይ ጠቆር ያለ ሰማያዊ ጃኬት ደረበበት። ከፊቱ የቆመውን ምስሉን በየምወድሽ ዐይን ተመለከተውና ደስ አለው። ሳያስበው ፈገግ አለ። ከየምወድሽ ጋር መውጣት ከጀመሩ 1 ዓመት ሊሆናቸው ጥቂት ቀናት ብቻ ቀርተዋል። ፍቅርን እንዴት እንደጀመሩት ሲያስታውስ ደግሞ የበለጠ ፈገግ አለ። ወደዚያች የመጀመሪያ የፍቅር ዕለት በሐሳቡ ተጓዘ። ታረቀኝ ከዘውዱ ጋር ከተዋወቀ በኋላ ስለ ፍሬ ሕይወት በየጊዜው ይሰማል። ዘውዱ ስለ ፍሬ ሕይወት እንኳ ተጠይቆ ሳይጠየቅም ቢያወራ ደስ ስለሚለው ለታረቀኝ የሚነግረው ያለውን አድናቆትም ጭምር ነው። ይህ ደግሞ የበለጠ እንዲያስታውሳት እንዲያስባት አደረገው። ባሰባት ቁጥር ደግሞ የበለጠ እየወደዳት ተቸገረ። ከትምህርት ቤት ጓደኞቹ ጋር ይገናኛሉ፣ አብረውም ያመሻሉ። እንደ አዲስ ሠራተኛነታቸው መገባበዝና መዝናናት ያዘወትራሉ። ቀስ በቀስ ታረቀኝ በመጠጡ ገፋ ማድረግ ሲጀምር አንዳንድ ጓደኞቹ ሊገስጹት ሞከሩ። ከነሱ እየሸሸ ወደ መጠጡ ከሚያደላ ጓደኛው ጋር መሆን አዘወተረ። አንድ ሰኞ ወደ ሥራው ሲገባ ያደረ የመጠጥ ስሜት ሙሉ በሙሉ አልለቀቀውም። ተኝቶ ቢያረፍድ በወደደ ነበር። ሆኖም አለቃው ሁል ጊዜ ስለሚጠይቁ እንዲያጡት አልፈለገምና ቢሮ ገባ። ቢሮ ገብቶ ወረቀቶቹን ገልበጥ ገልበጥ ሲያደርግ ቢቆይም ያን ዕለት ግን አለቃው አላስጠሩትም። መኖራቸውን ሊጠይቅ ወደ ጸሐፊያቸው ቢሮ ሄደ። ጸሐፊያቸው የምወድሽ ማንም ሳይቀድማት ቢሮ የምትገባ በሥራዋ ቀልድ የማታውቅ ኮስታራ ሽቅርቅር ልጅ ነች። አለባበሷን የማያደንቅላት ሰው በቢሮአቸው አይገኝም። የምትለብሳቸው ልብሶች እላዋ ላይ የተሰፉ ይመስል ከሰውነቷ ጋር የተስማሙ ናቸው። የምታደርጋቸው ጫማዎች ለተመልካች የሚከብዱ ረጃጅሞች ቢሆኑም እሷ ግን ዘና ያለች ስትራመድ እነዛ ረጃጅምና የሚሰበሩ የሚመስሉ ቀጫጭን ተረከዞች ላይ የቆመች አትመስልም። ቢሮውን የሞላውን የሞድሽን የሽቶ ማዛ ሳብ አደረገው ታረቀኝ ወደ ቢሮዋ ሲገባ። ታረቀኝ ዛሬ እንዴ ተረበሸ ከተማ መስለህማ አለቃ እንዲያዩ አያስፈልግም አለችው ገና ሰላም ሳትለው። ምን ሆኜ ነው ተረበሸ ከተማ የመሰልኩት አላት እየሳቀ። ለሰላምታ ጉንጭ ለጉንጭ ሲሳሳሙ ደግሞ መቻጣሁት ይኸው አድረህበታል የጠጣህ ሳይሆን የተጠመቀብህ ነው የሆንከው አለችው። አሁንስ አበዛሽው አላት ኮስተር ለማለት እየሞከረ። ያበዛሁት እኔ ሳልሆን አንተ ነህ። አለቃ ባንተ ላይ ያላቸውን እምነት እንድታበላሸው አልፈልግም። እሳቸው እንዴት ቆፍጣና አለቃ እንደሆኑ ታውቅ የለ? አንተም የእርሳቸውን ፈለግ እንድትከተል ይፈልጋሉ እና ለአንተ ብዬ ባይሆንም የእሳቸውን ስሜት ለመጠበቅ ስል እንዲሆነ ባያዩ እመርጣለሁ አለችው። ግልጽነቷ እየገረመው ትኩር ብሎ ተመለከታትና እሺ ወደ ቤቴ ልሂድ አላት በመቀለድ። አዎ ሂድና አረፍ፣ በዛውም ከዚህ ከመጠጥና ወደፊት ከሚጠብቅህ መልካም እድል የቱ እንደሚበልጥብህ አስብና ወስን አለችው። አሁንም ኮስተር ማለቷ አገረመው። እሺ መሄዱን ልሂድ፣ እሳቸው ምን ይላሉ አላት። እሱን ለኔ ትተወዋለህ፣ ገብተህ እንደነበረና ብርቱ ጉዳይ አጋጥሞህ እንደሄድክ እነግራቸዋለሁ። ይልቅስ ፍጠን፣ 4 ሰዓት እንደሚገቡ ነግረውኛል አለችው ሰዓቷን እየተመለከተች። ታረቀኝ ምንም ሳይመልስላት ከቢሮዋ ወጥቶ የራሱን ቢሮ ዘጋና ወደ ቤቱ ተመለሰ። በመንገዱ ላይ የምወድሽን ከአእምሮ አላወጣትም። ቤቱ እስኪደርስ ልብሱን ቀያይሮ እስኪተኛም ድረስ በሐሳብ ውስጥ ተመላለሰች። ጋቢ ለበሰና አልጋው ላይ ተኛ። አይኖቹን ጨፍኖ እንቅልፍ እንዲወስደው ተለማመጠ። ከእንቅልፍ ይልቅ የምወድሽ በግዝፈት ትታየው ጀመር። በጀርባው ተንጋለለና ኮርኒሱ ላይ አይኖቹን ተከላቸው። በሐሳቡ ወደ መስሪያ ቤቱ ወደ ምወድሽ ነጎደ። አንድ ቀን ከመስሪያ ቤት ጓደኞቹ ጋር ለምሳ ወጥተው ሳሉ ስለ ሴቶቹ ማውራት ተጀመረና የመስሪያ ቤታቸውን እንስቶች አብጠለጠሏቸው። በመሃል የምወድሽ ስም ተነሳና አይ እሷን ለቀቅ ብታደርጓት ይሻላችኋል አለ አንደኛው። ከዚያ በኋላ የቆዩትን ጊዜ በሙሉ ስለምወድሽና ስለፈላጊዎቿ እንዲሁም ስለሷ ኮስተራነት አወሩ። ሁሉም ተስፋ ቆርጦ አፉንና እግሩን እንደሰበሰበ ተነገረ። ታረቀኝ አልጋው ላይ ተንጋሎ ይህን ሁሉ አስቦ እሷና እሱ ስላላቸው መግባባት ደግሞ ማሰብ ጀመረ። በጣም ይቀራረባሉ፣ ይከባበራሉ። የዛሬው በጣም ተለየበት እንጂ እንደምታስብለትም ያውቃል። ከሥራ ግንኙነታቸው ውጭ አንድም ቀን በሌላ መልኩ አስቧት አያውቅም። በጣም ገረመው። ወይ ፍሬ ሕይወት በሌለሽበት በቁጥጥርሽ ሥር አውለሽኝ አጠገቤ ያለውን ውበት እንዳላይ አድርገሽኛል ለካ አለ በሐሳቡ። በደመ ነፍስ ስልኩን አነሳና ቁጥሮቹን ማዞር ከጀመረ በኋላ መልሶ አስቀመጠው። እስኪ አሁን ምን ልላት ነው አለና ራሱን ጠየቀ። ግን አሁንም የምወድሽን ከሐሳቡ ሊያወጣት አልቻለም። እንደገና ስልኩን አነሳ፣ ቁጥሮቹን አዙሮ ጨረሰ። ስልኩ ሲጠራ የእሱም ልብ ከበሮዋን ትደልቅ ገባች። ስልኩ ሲነሳ ልቡ ከደረቱ ውስጥ ዘላ ይወጣች እስኪ መስለው ድረስ መጣችበት። ራሱን ለማረጋጋት ሞከረ። የናስተልኝ የሚለውን የሞድሽን ድምጽ ሲሰማ ደግሞ ባሰበት። አለቃችን ገቡ እንዴ? አላት ድምጹን ለማስተካከል ጥረት እያደረገ። እንዴ ቆይተዋል እንጂ 4 ሰዓት እንደሚገቡ አልነገርኩህም? አለችው። ምን አሉ? ምንም። ያው ስለምትናፍቃቸውና አንተን ካላዩ ሥራ ስለማይጀምሩ ጠየቁ፣ ነገርኳቸው። ምን እንደገጠመ ጠየቁኝ፣ ዝርዝሩን እንደማላውቅ ገለጽኩላቸው። በቃ አለችው። ሳላመሰግንሽ በመምጣቴ ተጸጽቼ ላመሰግንሽ ነው የደወልኩት። በጣም ነው ማመሰግንሽ። ይህን ያህል ለሰው የሚያስብ ሰው በመኖሩ ተደንቄያለሁ። እንዲህ አይነት ሰው መሆንሽን ይህን ያህል ጊዜ ባለመረዳቴ ራሴን ታዘብኩት አላት። ይህን ያህል ምን አደረግኩልህ? እኔም ያለቃዬ ተጋብቶብኝ ነው መሰል። አረፍተ ነገሩን ሳትጨርስ አንጠልጥላ ተወችው። ታረቀኝ የበለጠ ደነገጠ። የሚለው ጠፋበት። በእናትሽ አረፍተ ነገሩን ጨርሽው አላት ሳያስበው። እወድሃለሁ መሰለኝ አለችው። ሙት በይኝ እስቲ። ሙት ከምልህ እጅህን ብመታልህ አይሻልህም? አለችው። እጄን እንድትመችልኝ ታዲያ ለምን አንገናኝም? አላት ከየት የመጣለት ዘዴ እንደሆነ ሳይገባው። ይልቅስ አርፈተኛ እናዋል፣ እጅ መምታቱ ሌላ ቀንም ይደርሳል አለች የምወድሽ በተረጋጋ አንደበት። ቀኑን ሙሉ አርፌ ከሥራ ስትወጭ ብንገናኝ ታዲያ ምን አለበት? በእናትሽ እሺ በይኝ። ድምምጡ ለራሱም ተሰማው። እሺ አለችው። ነፍሱ ተነጥቃ የወጣች መሰለው። የሚገናኙበትን ቦታና ሰዓት ተነጋገሩና ስልኩን ዘጋው። በቃ ከዛን ቀን በኋላ ከልቡ የማያወጣት ፍቅረኛው ሆነች። አሁንማ ፍቅራቸው አገር ያወቀው ፀሐይ የሞቀው ሆነ። በአንድ ጣሪያ ስር መኖር ሊጀምሩም ዝግጅታቸውን ተያይዘውታል። የስልኩ ድምፅ ከገባበት ሐሳብ አወጣው። ስልኩን ከማንሳቱ በፊት ሰዓቱን ተመለከተ። ለቀጠሯቸው 20 ደቂቃ ይቀራል። ስልኩን አነሳው። ማን ሊሆን እንደሚችል እርግጠኛ ነው። ተዘጋጅተሃል? አለችው የምወድሽ። ተዘጋጅቼ ከመስታወቱ ፊት ቆሜ በሐሳብ ጭልጥ ብዬልሻለሁ። የምን ሐሳብ ነው ደግሞ? ይልቅስ ቶሎና፣ ናፍቀኸኛል አለችው። እንደኔ አትሆኝም፣ አሁኑኑ መጣው አላትና ስልኩን ዘግቶ በጥድፊያ ወጥቶ የምወድሽን ወደሚያገኝበት ቦታ ሄደ።